ጠረጴዛ ዙሪያ ውይይታችን ልንመለስ ነው።
አዎ፣ የቆምንበትን ጥያቄ አስተውሰን እናጠቃልለዋል።
አብረው ሊነሱ የሚችሉ ስለ ስርዓቱም ስለ መጪ ሁኔታዎችም የሚታዩ ከገታች በገፋ አድርገን ይሄ ህገ መንግስት በመደበኛ ህግ ማስተዳደር ሳይችል ሲቀር የሚከደበት አቅጣጫ እንደሞኑ ኢትዮጵያ መጀመሪያው እንዳልሆነች እናውቃለን። በቅርብም በሌሎች ሀገሮች ታይቷል። ነገር ግን ባጭር ጊዜ ውስጥ በድጋሚ ተግባር ላይ ይዋለ ያለ አንድ መንግስት ለህዝብ ጥያቄዎች በቂ መልስ መስጠት አልቻልኩም በመደበኛው አሰራሩ ሲል የሚወስደው እርምጃ እንደመሆኑ ስለ ስርዓቱ ምን ይነግረናል? ስለ መጪዎቹ አማራጮችስ በርግጥ ወደፊቱን አቅጣጫ አስመልክቶ የሚነግረናል? ቴዎድሮስ ካቆንኩ በመቀጠል ይችላል።
እሺ፣ ስለ ስርዓቱ ሁሉንም ነገር ይነግረናል ብዬ አስባለሁኝ። እንግዲህ በዚህ ውስጥ የምናየው በመፍትሄ ጠረጴዛው ላይ ምን ምን አለ ብለን ብናስብ፣ ስርዓቱ ብዙ ጊዜ ችግሮች በሚፈጠሩበት ወቅት ለነገሮች የመጀመሪያ እንግዲህ የኃይል ምርጫ ብዙ ጊዜ በፍጹም የማይመረጥና የመጨረሻ አማራጭ ተደርጎ መታሰብ ያለበት ነገር ነው። ነገር ግን በስርዓቱ ጠረጴዛ ላይ ብዙ ጊዜ የኃይል ምርጫ በጣም የመጀመሪያውና ተመራጭ ተወዳጅ ምርጫ ሆኖ ይታያል እና እሱን የሚነግረን ይመስለኛል። ይሄ የህገ መንግስታዊ ቀውስ ወይ ሌላ ትርጉም ልንሰጠው እንችላለን፣ ግን ዋናው ችግሩ ፖለቲካዊ ቀውስ ነው። የፖለቲካ መተናፈሻ የሌለውም ሀሳብ ማንሸራሸር የማትችልበት የተለየ ሀሳብ ተናግረህ ደህና ውለህ የማታድርበት መሆኑ የፈጠረው ችግር ነው እና የሚነግረኝ አንደኛ ያው ሀገሪቱ በዚህ 27 አመታት ውስጥ የነበረውን ዓለም አቀፋዊ አመቺ ሁኔታ ተጠቅማ ልትጓዝ ይገባ የነበረውና አሁን በአሁኑ ወቅት 27 አመት በኋላ ልንነጋገር ይገባ የነበረው በሌሎች በጣም የተሻሉ ባደጉ አገራዊ የአቅጣጫ የራዕይ የወደፊት ጉዳዮች ሆኖ ሳለ አሁን እየተነጋገርን ያለ ነው ስለ አገር ህልውና ነው። ስለ አገር ህልውና እንድንነጋገር መገደዳችን ወደ ኋላ ተመልሰን ስለ ሀገረ መንግስት ስሪት ሀሁ ተመልሰን ለማውራት መገደዳችን በራሱ ብዙ የሚናገረው ነገር አለ ብዬ አስባለሁ። 27 አመት በዚህ በአገራዊ ጉዞና በህዝብ ለህዝብ ተሰረገድ ወደ ኋላ ማሽቆልቆላችን ወደ ኋላ መጓዛችንን ይነግረኛል። እንደ መጨረሻ ነጥብ እዚህ ላይ የማነሳው የሀሳብ እጥረት እመለከታለሁ። በሁሉም በኩል በለውጥ ፈላጊዎችም በኩል በመንግስትም በኩል ከፍተኛ የሆነ የሀሳብ ድርቅ አያለሁ። ይህም የሆነው ባለፉት በጣም 27 ገደማ አመታት በተለይ ደግሞ ከ1997 ወዲህ ባሉት 12-13 አመታት በፖለቲካው፣ በመገናኛ ብዙሀን፣ በህዝብ ለህዝብ ውይይት፣ በማህበራዊ መድረኮች እና በሌሎች አጋጣሚዎች ሀሳብ እንዲሸራሸር ባለመፈቀዱ ምክንያት የመጣ አድርጌ አየዋለሁኝ እና እነዚህ ነጥቦች መመልከት እችላለሁ።
ሲሳይ?
አዎ፣ በእኔም በኩል አስቸኳይ ጊዜ አዋጁ ጋር ተይዞ መነሳት አለበት የማስበው ምናልባትም የአሁኑ አስቸኳይ ጊዜ አዋጅ ቀደም ሲል ከነበረው ይለያል ወይ ደግሞ ምንም ታወጀ የሚለውን ነገር ምናልባትም የሚያሳይም ወይም ወዴት እየወሰደም የሚለውን ነገር ለመገንዘብ ከዚህ ቀደም የነበረው አስቸኳይ ጊዜ አዋጅ ውጫዊ ግፊት ወይ ደግሞ ህብረተሰቡ የሚያቀርበው ተቃውሞ ከቁጥጥራችን ውጭ ወጥቷል፣ መደበኛዊ ህግ አሰራር ልንገፈው ባለመቻላችን የሚል ነገር ውስጥ ነበር የገቡት። አሁን ባለው ነገር እንደምንረዳ የህብረተሰቡ ተቃውሞ ብቻ ሳይሆን ከህብረተሰቡ ተቃውሞ ጋር ተያይዞ ጉልበትና ተሰሚነት ያገኙ የራሱ የአጋር ፓርቲ መሪዎች ወይ ደግሞ ቡድኖች እነሱም ራሱ ማዕከላዊ መንግስቱ ላይ የበላይነት ካለው ከህወሓት ጋር ጤናማ ግንኙነት ስለሌላቸው ወይ ደግሞ ከዚህ ቀደም እንደሚያደርጉት ሙሉ በሙሉ ማዘዝ አልመቻላቸው ያንን ለማድረግ ይህን አስቸኳይ ጊዜ አዋጅ ለመጠቀም ጭምር እየፈለጉ ነው የሚመስለው። ይህንንም የሚያረጋግጥልን ለምሳሌ በዚህ በአዋጁ አንቀጽ 17 ላይ የግልጽ ያስቀመጡት ነገር በጸጥታ ጉዳዮች ላይ ኮማንድ ፖስቱ ሳይፈቅድ የትኛውም አመራር ወይ ባለስልጣን መግለጫ አይሰጡም እስከ ማለት ድረስ ተሄዷል። ይህ ማለት አሁን ባለው ሁኔታ ከስርዓቱ ጋር አንጻራዊ ነጻነታችን አስጠብቋል የሚባሉት የኦህዴድ መሪዎች ወይ ደግሞ የኦሮሚያ ክልል ኃላፊዎች በክልላቸው ውስጥ መከላከያ ሰራዊቱ ከዚህ ቀደም ያለ ፈቃዳችን ገብቷል ብለው መግለጫ ሲያወጡ ነበር። አሁን ያንን ማለት አይችልም። ያንን አለማለት ብቻ ሳይሆን መከላከያ ሰራዊቱ ወይ ደግሞ በኮማንድ ፖስት የሚታዘዘው ኃይል ገብቶ ግድያ ቢፈጽም ግድያ ፈጸመ ብቻ ሳይሆን ይህን ያህል ሞተ ብሎ ለመናገር እንኳን የኮማንድ ፖስቱን ፈቃድ እስከመጠየቅ እንዲገደዱ የተደረገበት ሁኔታ ስላለ እኔ ከውጫዊው ግፊት ይልቅ በውስጥም ባለው ቅራኔ ጭምር የተፈጠረ ነገር ስለሆነ እነሱ እንዳሰቡት ወደ ሰላም የሚወስድ ሳይሆን ምናልባት በአንድ በኩል ነገሮችን ሙሉ እንቆጣጠራለን በሚል የበለጠ ቀውሱን ሊያባብሱ ይችላሉ። በሌላም በኩል ደግሞ እንግዲህ ይሄን ነገር ለማቋቋም ጥረት የሚያደርገው ኃይል መካከል አንዳንድ ችግሮች ነው ይችላል የሚል ግንዛቤ ነው ያለኝና ያሁን ሰፋይ ግዛዋጅ ከቀደመው የሚለየው አሁን ውስጥ የተፈጠረው ችግር በዋናነት ለመጫፍ ዳጀምር የታሰበ አድርጌ ስለማይሆንና መጪውን በዚህ ሁኔታ ነው የሚገነዘበው።
እንግዲህ ቀደም ሲል እንደገለጽነው ይሄ ፕሮግራም ሐሙስ ቀን ነው የተቀረጸው። በሁለት ቀን ውስጥ እስከ እሁድ ያለውን ሁኔታ ግምት ውስጥ እናስገባና ቀደም ያለውትን መርሶቻችሁን የሚያጠቃልልና ባጭሩ የሚያመጣ ሊሆን ይችላል። ዛሬ አሁን የኢትዮጵያ የፖለቲካ ሁኔታ ምን ደረጃ ላይ ነው? ኢትዮጵያ ምን ላይ ነው ያለችው ማለት ትችላላችሁ? ሲሳይ ካንተ ጀምሬ ወደ ቴዎድሮስ ከዛ እንግዲህ መጠቃለያ ጥያቄ አሉ ላይ ኖሯል።
ኢትዮጵያ ምን ላይ ነች የሚለው በጣም ከባድ ጥያቄ ነው። በእርግጠኛ ሆኖ መናገር የሚቻለው ግን ኢትዮጵያም ወደ ተሻለ ምዕራፍ እየተሻገረች መሆኑን በዛ ወደ ተሻለ ምዕራፍ የሚደረገው ጉዞ ውስጥ አሻግሮ ብርሃኑ ጋር ለመድረስ የተወሰነ ድቅድቅ ጨለማም ሊኖር ይችላል፣ ወይ ደግሞ ከዚህ ቀደም የመጣንበት መንገድ ከዚህ በኋላ ያስይዘን ብለው ከነገሮች ጋር ራሳቸውን ያስማሙ ወገኖች ሂደቱን ለበጎ ነገር ከፈቀዱ ቀጥታ የብርሃን መንገድ በቀላሉ የምንጀምርበት፣ ያንን ካልፈቀዱ ደግሞ በጨለማው መሀል ወደ ብርሃን በጥቅል ጨለማን አልፈን ብርሃን ላይ የምንደርስበት እንደሆነ ነው የምገነዘበው። እና እርግጠኛ ሆኜ የምናገረው ግን ላለፉት 27 ዓመታት የነበረው ሁኔታ ከዚህ በኋላ ኢትዮጵያ ውስጥ መቀጠል እንደማይችል በግልጽ የሚነገር ይመስለኛል።
መልካም ቴዲ።
እኔ ነገሩን የምመለከተው እንግዲህ ቀደም ሲል እንደገለጽኩት በአሁን ሰዓት ስለ ሀገሪቱ ህልውና ለመነጋገር መገደዳችን በጣም ልቤን የሚያሳዝነው ነገር ነው። ግን ሰዎች ለፍትህ በተሰማቸው ምሬትና ብሶት ምክንያት አደባባይ መውጣታቸው በጣም እጅግ መልካም ነገርና ከልቤ የምደግፈው ነገር መሆኑ እንደተጠበቀ ሆኖ ለውጡ ምን ይዞ ይመጣል የሚለውን ነገር ሳስብ ግን እንደው በቂ ተስፋ እንድጥል የሚያደርጉኝን አማራጮች እየተመለከትኩ አይደለም። ለምሳሌ በፖለቲካ ተዋስኦ ውስጥ የዜግነት ፖለቲካ ነው የሚደግፉ፣ በግለሰብ መብት ላይ የተመሰረተ አስተዳደር እንዲመጣ የሚደግፉ፣ አገራዊ ሆኖ አጀንዳ ያላቸው በቂ ፖለቲካዊ ድርጅቶችና ተቋማት በፖለቲካ የጨዋታ ሜዳ ውስጥ እየተመለከትኩ አይደለም በበቂ መጠን። ስለዚህ እሱ በጣም በጣም ያሳስበኛል። ሰዎች የዘውግ ፌዴራሊዝሙ በትክክል ባለመስራቱ ነው ይሄ ችግር የመጣው ይላሉ። እኔ አልስማማም በሱ። እንደውም በትክክል በመስራቱ ነው ይሄ ችግር የመጣው ብዬ ነው የማስበው። የጋራ እሴቶቻችንና አገራዊ ማንነታችንን ማጎልበቻ የሆኑ የነበሩ መሳሪያዎችና ተቋማት ለምሳሌ እንደ መገናኛ ብዙሃን፣ የትምህርት ስርዓት፣ የኪነ ጥበብ ስራዎች፣ ማህበራዊ መድረኮች ወዘተ በመንግስት የልዩነት በመንግስትና በአጠቃላይ በዘውግ ፖለቲከኞች የልዩነት ትርክት ቁጥጥር ስር ወድቀዋል። ስለዚህ እንደሚፈለገው ከዳር ዳር ያለውን ህዝብ አንድ ላይ የሚያስጠልል ትርክት ተሸምኖ ያለቀ አይመስለኝም። እሱ ትልቅ ስጋት ይፈጥርብኛል። የልዩ ባለቤትነት ጽንሰ ሀሳብ ተዋውቋል ባለፉት 27 ዓመታት እንደምታውቁት። ለምሳሌ በኦሮሚያ ክልል ውስጥ አንድ ሰው የኦሮሞ ብሔር ተወላጅ ከሆነ ከሌላው ዜጋ ይበልጥ ተመራጭ መሆኑን እንዲያስብ፣ በትግራይም እንደዛው የትግራይ ብሔር ተወላጅ ለዛ ክልል የተለየ ባለቤት እንዳለው እንዲያስብ፣ ሌሎችም ክልሎች ላይ እንዲያ ያለ አይነት የልዩ የባለቤትነትና የዜግነት እርከን ሲሰራ ነው የኖረው። ያ ምን ያስከትላል የሚል ነገር በጣም ያስጨንቀኛል። እና ህገ መንግስቱ እንደምታውቁት እንደ ዜጋ እንዳውቅህ መጀመሪያ ብሔር ሁን ብሎ የሚጠይቅ ነው። እና ያ የተወብን ቀላል የማይባል ጠባሳ አለ። ይሄ የለውጡን ሂደት ወዴት ይወስደዋል የሚለውም በጣም በጣም ያሳስበኛል። ምክንያቱም አንድን ለምሳሌ በክልል ያለ ወጣት ብታስቡት እንበል የራሱ ቋንቋ ያለው፣ የራሱ ቢሮክራሲ ያለው፣ የራሱ ባንዲራ ያለው፣ የራሱ የትምህርት ስርዓት ያለው የኢትዮጵያን ታሪክ በትክክል የማይናገር እና ደግሞ ኢትዮጵያን የተጻረረ ፖለቲካዊ ትርክት ሰርቶ የሚንቀሳቀስ የመንግስት አካል ለረዥም ጊዜ ሲሰራበት የቆየ ነው እና እንዴት ነው የለውጡ አካሄድ የሚለውን ሳስብ እንደው ልቤ ይጨነቃል። እና ያ ወጣት በየክልሉ ያለ ወጣት ከነዚህ ሁሉ አጥሮች ተሻግሮ እንዴት አድርጎ ኢትዮጵያ ላይ ይድረስ? የቋንቋውን፣ የቢሮክራሲውን፣ የባንዲራውን በየክልሉ ያለውን ማለት ነው እና ሌላውን ወደ ህዝብ ለህዝብ አንድነት ያመጣ የነበረውን አጥር እንዴት አድርጎ ተሻግሮ ኢትዮጵያ ላይ ይደርሳል የሚለው ነገር በጣም በጣም ያስጨንቀኛል። እና አሁን ባለው ሁኔታ የለውጥ ፍላጎት መኖሩን ሰዎች ለመብት መውጣታቸውን ከልብ እቀበልና ግን ደግሞ ለውጥ ሁሉ በበጎ ድምዳሜ ሲደመደም አላየሁም እና እሱም ልቤን ያስጨንቀዋል ማለት ነው።
መልካም። የፈተናዎቹን ድርብርብነትና የለውጥ መሻቱን ግዝፈት በቀላል ማየት የሚቻል አይመስለኝም። ይሄ ታዲያ ፕሮግራሙ የራዲዮ መጽሔት፣ ቅንብሩ የጋዜጠኞች የጠረጴዛ ዙሪያ ውይይት ነውና ስላላችሁበት ሙያ ስለ ጋዜጠኝነትም በመጠኑም ቢሆን ገፋ አድርገን እንድንነጋገር ጊዜውም የፕሮግራሙም ጠባይ ይጠይቃል። የጋዜጠኝነት ስራን ሚናና ኃላፊነትን ዘንድሮ የሐሰትም አሉታዊ ዘገባዎችም የበዙበት እንደመሆኑ እንዲህ ባለ አገር አጣብቂኝ ባለችበት ጊዜ ደግሞ ይልቁንም ሊያስከትሉ የሚችሉ ጣጣ የመብዛቱን ይሃል ሐላፊነቱን ከፍ የሚያደርገው ይመስላልና እጅግ ተለዋዋጭ ሁኔታዎች በፍጥነት በሚታዩበት በዚህ ጊዜ ሲሳይ ከዚህ ቀደም በመሰር እስላይ በጠረጴዛ ዙሪያ ውይይታችን ተሳትፈሃል። ዛሬስ ምን ልናደርግ ይገባል? እንዴት ይዘገባል? አጀንዳዎችን ከመዘጋጀት አንስቶ አዎንታዊ የሆኑ ውጤቶች እንዲኖራቸው ስራችን ከሐላፊነት ጋር የሚሰራ ነውና ባንተ ጀምረን ወደ ቴዎድሮስ እናምራ።
ጥሩ አድርጋ እንግዲህ ቀደም ሲል በተነሳው ሁኔታ ምናልባት ቴዎድሮስ ባነሳው ላይ ከዚህ ለውጡ ስጋትም ይደቀናል የሚለው ነገር ማንም እርግጠኛ መሆን አይችልም፣ ጥያቄ የለውም። የተወሰነ ስጋት አለን፣ ግን ደግሞ በእኔ በኩል ስጋቱ ከትላንት ይልቅ ዛሬ ቀንሷል ብዬ አምናለሁ። በተለይ በዚህ በኦሮሚያ አካባቢ የመጣው አዲሱ አመራር ኢትዮጵያ ባለፉት ጥቂት ወራት ኦሮሚያ ክልል ውስጥ የሚያደርገውን እንቅስቃሴ በደንብ ተከታትለናል። ኢትዮጵያዊነትን በከፍተኛ ደረጃ የሚያቀነቅን ቡድን መጥቷል። ያንን ማቀንቀን ብቻ ሳይሆን የሁሉም ኢትዮጵያዊ ጣፈንታ አብሮ በመኖር የሚወሰን መሆኑን እሱን አጥኖት ሰጥተው እየሄዱ ያሉ ሰዎች ናቸው። ላለፉት 40 ዓመታት ከተማሪዎች ትግል ጀምሮ ሲቀነቀን የነበረውን የዚህ የብሔር የበላይነት ፖለቲካ እሱን ጥያቄ ውስጥ አስገብተው የመደብ ትግል ነው ሲካሄደ ነበር የሚል ትንሽ እንደውም በጣም የተራመደ አቋም ያሉ ሰዎች ናቸው እና በዛ በኩል ያ የነሱ ተንሳፈው የሚያራምዱ አቋም ብቻ ሳይሆን መሬት ላይም የተወሰነ ፍሬ ማፍራቱን የምናይበት ከዚህ ቀደም የነበሩ ተቃውሞችና አሁን እነሱ ይህን ሀሳብ ማቀንቀን ከጀመሩ በኋላ ኦሮሚያ ላይ የምናደምጠው መፈክር እንኳን በጣም የተለየ ነው። አጋርነት ከዛም ባሻገር የፖለቲካ ሰኞች ይፈት እንኳን ስንል ስለ ጋራ ነገር የሚወራበት ሁኔታ መጥቷል እና ይሄ እኔ በግንዴ ተስፋ የሚሰጥ ነገር ነው ያለው። ከትላንቱ ይልቅ ዛሬን የበለጠ እንዳንፈራ ያደርጋል። ይሄ ማለት ደግሞ ሁሉም ነገር አልጋ ባልጋ ሆኖ ይቀጥላል ማለት አይደለም። የለውጥ እንቅስቃሴ ነው። ለውጡ ጥቅም የሚያሳጣቸው ለውጡ ስልጣን የሚያሳጣቸው ወገኖች የሚፈጥሩት የራሱ ችግር ይኖራል። በሌላም በኩል ደግሞ ተመሳሳይ በቂምና በልህ የሚከተሉ ነገሮችም እንዳይኖሩ አስፈላጊ ነው። እንዲህ አይነት ጥንቃቄዎች መደረግ አለባቸው። ስለዚህ በዚህ ረገድ የመገናኛ ብዙሀን ትልቅ ኃላፊነት እንዳለን ይሰማናል። እኛ በዛም ስሜት ሰራለን። ዞሮ ዞሮ ኢትዮጵያ ውስጥ ኢትዮጵያ ሁላችንም እንድትሆን የሁሉ መብትና ነጻነት የተከበረባት ሀገሩ እንድትሆን፣ በሌላ በኩል ደግሞ በጊዜ ስልጣንና አጋጣሚ ፈቅዶላቸው ደግሞ ሁሉንም ነገር እንጠቅምል ማለት ሀገሪቱን እዚህ ቀውስ ውስጥ የከተቱ ሰዎች ወደ ሌላ ቀውስ እንዳይወስዱን፣ በእነሱ ቀውስ ደግሞ ሌላው ንጹህና ሰላማዊ ሰው ደግሞ እንዳይጎዳም፣ እነዚህ ነገሮችን በተመለከተ በኃላፊነት ስሜት ሁሉም መገናኛ ብዙሀን ሚናቸው መጫወት አለባቸው። በተለይ በዚህ ማህበራዊ መድረኩ ማንም በተደራጀ መንገድ የማይቆጣጠረው ግለሰቦች እንደፈለገው ሸው ማድረግ የሚችሉት ነገር ስላለ ጥላቻ በከፍተኛ ደረጃ እንደሚሰበክ እንገነዘባለን። አንዳንዴ እነዛንና በመገናኛ ብዙሀን የሚያሉትን ነገሮች ማምታታት እኔ ከአንዳንድ ሰዎች ወይም ከቡድኖችም ቢሆን የምንሰማበት ሁኔታ አለ እና ግን መገናኛ ብዙሀን ምንም ጥያቄ የለውም። ስለ ነገ የምናስብ ከሆነ አሁን የምንሄድበት መንገድ የለሰለሰ እንዲሆን፣ በኢትዮጵያን መካከል ሰላምና እርቅ ፍቅር የመስበኩ የመቻቻል ነገር እንዲመጣ እሱ ላይ በኃላፊነት መስራት አለብን ብዬ ነው ማለት።
እኔ እንግዲህ ወደ ኦሮሚያ ከኦሮሚያ ህዝብ ዴሞክራሲያዊ ድርጅት በኩል የመጣውን ለውጥ ማለቴ በትርክት ረገድ የመጣውን ለውጥ አደንቅና በመግለጫዎቻቸው ላይ ኢትዮጵያዊነትን በተመለከተ የሚያንጸባርቋቸውን ነገሮች እደግፍና ነገር ግን በመግለጫው ልክ የሆነ ተግባር እያየሁ አይደለም። ከትላንትና ይልቅ ዛሬ በኦሮሚያ የሚኖሩ የሌሎች ብሔሮች ተወላጆች ደህንነት ይሰማቸዋል? እርግጥ አሁን ወደ ስልጣን የመጣው አመራርስ ሌሎቹ የሌሎች ብሔር ተወላጆች ደህንነት እንዲሰማቸው የሚያደርግ መመሪያ አውጥቷል ወይ ሌላ ተግባራዊ እርምጃ አለ ወስዷል ወይ ብዬ ስጠይቅ ከመግለጫ የተሻገረ አይመስለኝም አሁንም። ስለዚህ እኔ በኔ መለኪያ ስጋቴን ለመቅረፍ የሚያስችል የተግባር ደረጃ ላይ ውሃ ልኩን ያለፈ ነገር እያየሁ አይደለም። አሁንም መግለጫውን አደንቃለሁ፣ ግን ልቤን የሚያሳርፍ ተግባር እያከናወኑ አይደለም አሁንም፣ እና ያ ከስጋት ሊያወጣኝ የሚችል ነገር አይደለም ማለቴ ነው። መገናኛ ብዙሀንን በተመለከተ አጭር ነገር ልናገር። መገናኛ ብዙሀን በመጀመሪያ ደረጃ ለሀገሩ ህልውና እየሰሩ መሆናቸውን በእርግጥ ማሰብ ይኖርባቸዋል። ይሄ ደግሞ የመጀመሪያ ስራው የፖለቲካ ስርዓትን ከህዝብ መለየት የሚባል ነገር አለ። በማናቸውም ክልል ስለሚኖር በጭቆና ስለተሳተፈም ሆነ የተለያየ ወንጀል ስለፈጸመ ስርዓት ስናወራ ሁልጊዜ ህዝብን ከዛ ስርዓት መነጠላችንን በቁርጠኝነትና ከልብ እንዲሁ ለማለት ስርዓትና ህዝብ ይለያያል በማለት ብቻ የሚታለፍ ሳይሆን በዘገባዎቻችን ሁሉ ህዝብን ከስርዓት መለየታችንን መረጋገጥ ይኖርብናል ብዬ አስባለሁ። ይሄ በተደጋጋሚ ሲሰራ ማይወስተት ነው። ምን ይጣበቃል? ምን ቢሆን ችግሩ ይፈታል የሚለውን በተመለከተ በጣም አጭር ሐሳብ መስጠት ፈልጋለሁ። እኔ ከዚህ አሁን ካለንበት መቀመቅ ለመውጣት ምን ችል ከሆነ መጀመሪያ የሀገሪቱን ህልውና ከልብ የመጠበቅ ፍላጎት መኖር አለበት በስልጣን ላይ ባለው ስርዓት በኩል። ሁለተኛ ደግሞ እኔ የምጠይቀው ህገ መንግስታዊና መዋቅራዊ ለውጥ በጣም በጣም አስፈላጊ ነው ብዬ ነው የማስበው። ይሄ አሁን ያለው ህገ መንግስት ከብሔር በቀር ለሌላ ማንነት ለምሳሌ ለዜግነትና ለአካባቢ ማንነት አይኑ የተጋረደ ህገ መንግስት ነው። መዋቅሩም እንደዛው ነው። መተናፈሻ፣ ቁጣ፣ ቅሬታ መግለጫ፣ መብት ማረጋገጫ ያለው ስርዓት መስራት ያስፈልገናል። አፈና በጊዜው መብትን መንጠቁ ብቻ አይደለም ችግሩ፣ ሁኔታውን የመለወጥን ተስፋ ጭምር መግደሉ ነው ጣጣውና አመጽም ከዛ ነው የሚወለደው። አንድን ነገር በሰላማዊ መንገድ ሳግዬ እቀይራለሁ የማለት ተስፋ ሲሞት ነው አመጽም የሚወለደውና ብታገል ብሞክር ብጥር ልቀይረው ላሻሽለው ላዳብረው እችላለሁ የሚባል እምነት የሚጣልበት ተስፋ የሚደረግበት ስርዓት መስራት ያስፈልጋል የሚል ነው ሐሳቤ።
መልካም። በቀጥታ ወደ እናንተ የሚላኩ አንድ ሁለት ተጨማሪ ጥያቄዎች ላንሳ። ቴዎድሮስና ሲሳይ ሁለታችሁም የዚህ ፕሮግራም እንግዶች ነበራችሁ በመጣችሁበት ጊዜ። ቴዎድሮስ አንድ 5 አመት ሆኖ ይሆን እርግጠኛ አይደለሁም።
4 አመት እንደዚህ።
አንተ ወዲህ በእንግድነት መጥተህ ከአንድ አመት በኋላ ለዘለቄታው ልትቆይ ወይም ረዘም ላለ ጊዜ ልትቆይ ተመልሰህ ከመምጣት በፊት የራዲዮ መጽሔት እንግዳ ነበር። ሲሳይ ለፔን ሽልማት በበቃህበት ጊዜ ወዲህ ወደ ዩናይትድ ስቴትስ ስትመጣ ከአመታት በፊት እንግዳችን ሆነሃል። ይሄ በስደት ጋዜጠኝነትን ለመቀጠል ከቻሉ ጥቂቶች ውስጥ ያደርጋችኋል። በርካታ ጋዜጠኞች ከሀገር ተሰደው በተለያዩ ሀገሮች የሚችሉትን ለማዋጣት በማህበራዊ መገናኛ ብዙሃንም አንዳንዶቹ በኢንተርኔት ሬዲዮ አማካኝነት የሚጥራሉ። ሁለታችሁ ተከታታዮቻችሁ፣ አድማጮቻችሁ፣ ተመልካቾቻችሁ የሚያውቋቸውን ስራዎች ትሰራላችሁ። እንደ ታዳሚዎቻችሁ አስተያየቶችም እንደሚመጡ አውቃለሁ። በጥቂት አመታት ውስጥ እዚህ ደርሳችሁ ያን ስራ መቀጠል መቻላችሁም ግምት ሊሰጠው ይገባልና ግን የምትጠየቋቸው ጋዜጠኝነት ውጭ ሀገር በአሁን በምትሰሩበት ሁኔታ መስራት የቱን ያህል አደጋች ነበር? የቱንስ ያህል የተሻለ ማድረግ ፍላጎትና ሁኔታዎች አሉ? ሲሳይ ካንተ ልጀምር።
አመሰግናለሁ አሉላ። እንዳልከው ወደዚህ ከመምጣት በፊት ቮይስ አሜሪካ ላይ ቀርቤ ነበር። ወደ 7 አመት ሆነ መሰለኝ። ያው ኑ ከመጣሁ በኋላ ቀጣይ ሳትን ተቀላቀይ ላለፉት 7 አመታት ያህል የዚሁ ጣቢያ ላይ እየሰራሁ ነው ያለሁት። በማናቸውም ሁኔታ ያው ጥሩ መድረኩን በመገኘቱ ሳተላይትም ጭምር ኢትዮጵያ ውስጥ ስለምንደርስ ለኢትዮጵያ ጥቂ ነገርም በተለያየ መንገድ ስለሚመጣ በግልም በጋራም የምናደርገው የምንችለውን እያደረግን ነው። ግን በማናቸውም ሁኔታ ውስጥ ስለ ኢትዮጵያ ለመናገር ኢትዮጵያ ውስጥ ሆኖ እንደ መስራት የሚመረጥ ነገር ያለም አይመስለኝም። በዛ በኩል የክፍተት እንዳለበት የሚሰማኝ። ዞሮ ዞሮ ግን ምናልባት ይህ አጋጣሚ በስልጣን ላሉት ወገኖች የሚያስተላልፉ መልዕክት እንዳለ የሚሰማኝ ምናልባት ከሀገር ስወጣ ተወሰኑ ሰዎች በኢትዮጵያ ምድር እንዳንሰራ ስለተከለከልን ጭምር ነው ከኢትዮጵያ ወጥተን ትልቅ መድረክ ያገኙ እዛ ኢትዮጵያ ውስጥ ሳምንት የሚታተሙ የተወሰኑ ጋዜጦችን ያንን ማስተናገድ መቋቋም አቃታቸው። ሰዎች ሀሳባቸውን እንዳይገልጹ በመገደባቸው በተለያየ መንገድ የወጣን ሰዎች ከውጭ ሆነን መስራት የሚችልበት ሁኔታ ተፈጠረ። አገር ቤት ያሉትን ደግሞ እስር ቤት አስገብቷቸው መስክንድር ከስድስት ዓመታት በላይ የማቀቁበት ሁኔታ የተፈጠረው። ዞሮ ዞሮ የፕሬስ ነጻነት በደንብ ተግባራዊ ለማድረግ በዛው ሀገር ላይ ሆኖ ከህዝቡ ጋር ሆኖ መስራቱ የበለጠ ተመራጭ ሆኖ ይታየኛል። ግን ከርቀት ቢሆን መስራት እንደሚቻል ደግሞ አስመስከራ ነው ብዬ ነው።
መልካም። ቴዎድሮስ፣
እኔ እንግዲህ በ2013 መጨረሻ ግድም ነበረ በአሜሪካ ውጭ ጉዳይ ሚኒስትር ግብሻ እዚህ አሜሪካ መጥቼ መገናኛ ብዙሀኑ እንዴት እንደሚሰሩ፣ ዴሞክራሲ እንዴት እንደሚሰራ፣ አገሩ እንዴት የተለያዩ ሀሳቦችን አቻችሎ አቅፎ አስተናግዶ እንደሚሄድ ማየት እንድንችል በተዘጋጀ ፕሮግራም ነበር የተካፈልኩት። በወቅቱም የአሜሪካ ድምጽ ሬዲዮ እንግዳ ስለነበርኩኝ ደስ ይለኛል። ራሴንም ማየው እኔ ነገሬ በሙሉ ለኢትዮጵያ እንደተሰራ ከኢትዮጵያ በቀር ሌላ ሀገር ሊውል እንደማይችል ሰው አድርጌ ነው የማስበው። አገልግሎቴ በሙሉ ለኢትዮጵያ መልካም ግብ የሚሆን በኢትዮጵያን ባህል በጎ ስሜት የሚፈጥር ነገር እንዲሆን ነው የሁል ጊዜ ምኞቴ። አሁን ባለሁበት ሀገር ለዚህ ሀገር ከነጥብ ያነሰ አስተዋጽኦ አስፈላጊነት አለኝ ብዬ ነው የማስበው። አገሬ ላይ አገሬ ህዝብ ግን የምሰራው ብዙ ነገር አለ ብዬ ነው የማስበው። ስለዚህ ነገሮች ሁሉ መመዝነውና ማስተሳስረው ለኢትዮጵያዊነትና ለኢትዮጵያ ብሔረተኝነት ምን አስተዋጽኦ ማድረግ እችላለሁ፣ ህዝቡ በአንድ ኢትዮጵያዊነት በሚባል ጥላ ስር እንዲተሳሰር ምን ላደርግ እችላለሁ በሚለው መለኪያ ነው ነገሮችን ሁሉ የምለካው። ስለዚህ እዚህም መጥቼ ሁለት ነገር ነው ማድረግ መፈልገው። አንደኛ ዳልኩት ከምንም አይነት ፖለቲካዊ ፓርቲና አንድ ቡድን ጋር ባልተሳሰረ መልኩ ኢትዮጵያዊ የሚባለው ማንነት መድረክ እንዲያገኝ እኔም የዛ አንደበት መሰራበትን ቦታ የዛ መድረክ እንዲሆን ነው ሙከራዬ። ሁለተኛ ደግሞ እዚህም ቢሆን ነጻነትን ማረጋገጥ ነው ምኞቴ። ምክንያቱም መንግስት በጣም እንጃ የማፈኑን ያክል በተለያዩ ቦታዎች ደግሞ አንድ ወይም ወጥ ሀሳብ አለን የሚሉ ሰዎች አማራጭ አይነት ሌላ አይነት ሀሳብ ሲመጣ እንደው በተቃውሞ ነገሩን የማፈን ሙከራ መመለከታለሁ። እሱም በፍጹም በጎ ነገር ነው ብዬ አላምንም። ስለዚህ እዚህም ነጻነት እንዲኖር የማድረግ ትግል ያስፈልጋል ብዬ ነው አስበው። ለዛም መስራት አለብን። ሀሳብ ቢለያይም ከተለያዩ ሀሳቦች መዋጮ አንድ በጎ ሀገራዊ ውጤት እናገኛለን፣ ዜጎች እንደ ጥላ የሚጠቀሙበት ትልቅ መድረክ እንሰራለን የሚል ምኞት ነው ያለኝ። እና ስለዚህ ሁለቱ ናቸው፣ አንዱ እዚህም ነጻነትን ማረጋገጥ ነው፣ ሁለተኛው ደግሞ ለኢትዮጵያዊነትና ኢትዮጵያዊ ብሔርተኝነት የምችለውን ማድረግ ነው።
መልካም። ገፋ አድርገን እንድንወያይ የሚጋብዙ ይልቁንም ስራዎቻችሁን የሚመለከቱ ጥያቄዎች በሌላ አግባብ ባለው ፕሮግራም መልሰን እንደምንወያይ ተስፋ ላድርግ። ቴዎድሮስ ጸጋዬ የሪዮት ሚዲያ መስራችና አዘጋጅ፣ ሲሳይ ጌና የኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ጣቢያ አዘጋጅ፣ የራዲዮ መጽሔት የጋዜጠኞች ጠረጴዛ ዙሪያ ውይይታችን ተረኛ ተሳታፊዎች፣ ለጊዜያችሁ እናመሰግናለን። በወቅታዊ ጉዳዮች ላይ ሰጣችሁት አስተያየት ሌሎችንም እንደሚያነጋግሩ እንደሚያወያይ ተስፋ እናደርጋለን። ለአሁኑ ለጊዜያችሁ እናመሰግናለን። እግዚአብሔር ይስጥልን።
እናመሰግናለን። እግዚአብሔር ይስጥልን።